በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሙሴን ምን ላይ አቆም ነው? ባህረ ኤርትራን ተሻገሩ። ከዛ ከባህረ ኤርትራ ገጠመኛቸው ከእስራኤላውያን ገጠመኝ። ወኩሉ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ ነው እና የተጻፈው ሁሉ ለእኛ ምክርና ተግሳጽ ህይወትን ለማቅናት እንዲሆን ተጽፏል እንዳለ ቅዱስ ጳውሎስ። ያ ገጠመኝ እዛ ባህረ ኤርትራ ላይ የገጠማቸው ገጠመኝ ለእኛ ብዙ ትምህርት ሰጥቶናል። ምን ምን በእግዚአብሔር ዘንድ የማይቻል ነገር ሁሉ እንደሚቻል፣ አይደርስም በሚባል ሰዓት ሁሉ እግዚአብሔር እንደማይዘገይ፣ ለእኛ የዘገየ ወይም የማይደርስ ወይም ተስፋ የሚያስቆረጥ የሚመስል ነገር ሁሉ ለእግዚአብሔር ግን ትክክለኛ ስራውን የሚሰራባት ሰዓት እንደሆነች ብዙ ነገር አይተናል። እዛ እስራኤላውያን በባህረ ኤርትራና በፈርዖን ሰራዊት መካከል ነው እኮ ተጣብቀው የነበሩት አይደል? እኛም አንዳንድ ጊዜ በህይወታችን እንዲህ አይነት ገጠመኝ ይገጥመናል። እንደውም ብዙ ሰዎች እኔ እንደገና ዳቦ ሆኛለሁ ይላሉ። ከታችም ከላይም የመከራ እሳት ሲነድባቸው ተጣብቀው ሲያዙ፣ እግዚአብሔር ግን የነደደን ማብረድ ካህሊነቱ የነደደውን ለማብረድ ውሃ ያስፈልገውም። እዚያ እንበለ እሳት አንደደ ወእንበለ ማይ አብረደ ነው የምንለው። ያለ እሳት ያቃጥላል። ለማቃጠል ቢፈልግ እሳት አያስፈልግም፣ ለማብረድ ቢፈልግ ውሃ አያስፈልግም። ያለ ውሃ ያበርዳል፣ ያለ እሳት ያቃጥላል። ይሄ አምላክነቱ ካህሊነቱ። ሰለስቱ ደቂቅን ከእሳት ሲያወጣ ሳያቃጥላቸው እሳቱ ሲቀር ምንም ውሃ አላርከፈከፈም፣ እዚያ ዝናብ አላዘነበም። እነ ቂርቆስ ከእሳት ምድጃ ውስጥ ሲወጡ ውሃ አልነበረ። እሳቱን ግን እንዳያቃጥል ያዘዋል እግዚአብሔር። ለእሳቱ የማቃጠልን ኃይል የሰጠው ማን ነው? እግዚአብሔር ነው። ስለዚህ ኃይሉን ይነሳዋል፣ ሲፈልግ ይነሳዋል። ስለዚህ ላቃጥል ካለ እግዚአብሔር ለማቃጠል እሳት አያስፈልገውም፣ ላብረድ ካለም ለማብረድ ውሃ አያስፈልገውም። ላድን ካለ እግዚአብሔር ለማዳን ደጋፊ መሳሪያዎች አያስፈልጉት፣ ምንም አይነት ነገር አያስፈልገውም። መናገር በቂው ነው ወይም ማሰብ በቂው ነው። ይሁን ካለ ይሆናል። እንዳሰበ ይሰራል፣ እንደፈቀደም ያከናውናል። ይሄ እግዚአብሔር ታላቅነቱ ግሩምነቱ ነው። ያን ግሩምነት ያን ታላቅነት ደግሞ መግለጽ የሚችሉ ቃላቶች የሉም። ምንጊዜም ፈጣሪን ፍጡር ሊገልጸው አካቶ አይችልም፣ አካቶ መግለጽ አይችልም በምንም አይነት ሁኔታ። ስለዚህ ሰውን ፍጡር ነው፣ መላእክትን ፍጡራን ናቸው። ቃላቶቻችንም ቋንቋዎቻችንም ፍጡራን እስከሆኑ ድረስ ፈጣሪን መግለጽ አይቻልም፣ በፍጹም አይቻልም። አይነገርም ይደነቃል እንጂ የምንለው ለዚህ ነው። አያችሁ ንግግሩ፣ አይነገርም ይደነቃል እንጂ ምንም። ስለዚህ ባህረ ኤርትራና የፈርዖን ሰራዊት መሃል እነ ሙሴ ተጣብቀው ነበረ። በዛን ሰዓት ሙሴ ህዝቡ አስጨነቀው። በዛው በግብጽ በሞትን ይቀለም ነበር። በዚህ በፈርዖን ሰራዊት ልትፈጀን፣ በባህረ ኤርትራ ልታሰጥመን አውጥተህናል ብለው ሙሴ ላይ ሲያጉረመረሙ፣ እሱ ግን ሙሴ ምንድን ነው ያለ? ዛሬ እግዚአብሔር ስለ እናንተ ይዋጋል። ዛሬ የምታዩቸውን ግብፃውያን ከእንግዲህ አታዩቸውም። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ተደንቃችሁ። ለምን? የውጊያው አካሄድ ራሱ የሚደንቅ አይነት ስለሆነ እግዚአብሔር ባደረገው ነገር አይታችሁ ዝም። መጽሐፍ ቅዱስ እጅህን በአፍህ ላይ ትጭናለህ ይላል። ከመደረቅ ስንደነቅ እንዲሁ እንልል። እግዚአብሔር ድንቅ ነገርን በመካከል ያደርጋል። አንተም እጅህን በአፍህ ላይ ትጭናለህ ካየኸው ነገር ስትደነቅ ማለት ነው። አሁን እግዚአብሔር ያንን ያሳያቸው ሙሴን በሰው ሰውኛው ለእኛ በሚደንቅ ቋንቋ እናግሮታል አይደል? ስለምን ትጮህብኛለህ አይደል? ያለ አይደንቅም የእግዚአብሔር ንግግር። ሙሴ እንግዲህ በአፉ ሲናገር የነበረው ለእስራኤል ሌላ ነው። አይዟችሁ ዝም በሉ ነው ሲያረጋጋ የነበረው። በውስጡ ግን ተጨንቋል ሙሴ። አያችሁ ምን ይሻለኛል ብሎ በውስጡ ተጨንቋል፣ ምጥ ይዞታል። ስለዚህ ነው እግዚአብሔር ያንን በውስጡ ያለውን ፍርሃት ስላየበት ለምን ትጮህብኛል? በእጅ የያዝከው ምንድን ነው? በትር ነው። ያቺ በትር ተራ በትር አይደለች። የማን በትር ብለናታል? የእግዚአብሔር በትር ብለናታል አይደል? ግብፃውያንን በብዙ አመታት የመታች በትር ናት ያች። ስለዚህ ባህሩን መታው ባህሩን ሲመታው ባህሩን የምስራቅ ጽኑ ንፋስ አምጥቶ እግዚአብሔር አቆመው ዳዊት ደግሞ በሚገርም ቋንቋ ገለጸው ባፍንጫው ስትንፋስ ባህሩን ይከፍላል አለ ያፍንጫ ስትንፋስ ምን ያህል ደካማ እንደሆነ እናውቃለን አይደል ያፍ ስትንፋስ ከባድ ነው እ አባራ አወናል ወረቀት ይገፋል ያፍ ስትንፋስ እንደው ቢሆን ያፍንጫስ እ ምን ማድረግ ይችላል አይደል ባፍንጫ ወደ ውስጥ በኃይል መሳብ ይቻል ይሆናል ወደ ውጭ መተንፈስ ግን ከባድ ነው ስለ እግዚአብሔር ታላቅነት የሚገልጽበት ቃል ፈልጎ ግን ምን አለ? ባፍንጫው ስትንፋስ ባህሩን ይከፍላል። ለእግዚአብሔር ምን ያህል ኢምንት እንደሆነ ነው ያሳየው ባህሩን መክፈል። ውሃውን በቀኝና በግራ እንደ ግድግዳ ሆነ በመካከል ማሳለፋቸው ብሎ ዳዊት ይዘምራል። አባቶቻችን በባህር መካከል መራቸው። በባህሩ መካከል የኛም እምነት ተፈትኗል እስራኤልን አይተን አይደል? ለኛ ባህር እንዲከፈልልን ስንቶቻችን የመጀመሪያውን እርምጃ እንራመዳለን? እ? ለምን በአይናችን ፊት ባህር እንደነበረ አይተናል? የቆመው አለት አይደለም። ምንድነው? ውሃ ነው። ውሃ ደግሞ አይታመንም። በሆነ ሰዓት ምን ሊሆን ይችላል? ሊመለስ ይችላል። ብዙ ጥያቄ ነው የምንጠይቀው። እ? ዋና ይችላል ለስንት ነገር አይደለም በህሊናችን ይመጣው እስራኤሎች ግን ያ ልክ ሲከፈል ተማሪያ ሙሴ እና ኢያሱ የመሳሰሉት የእምነት ሰዎች ቀድሞ ሲገቡ ህዝቡ ተከትሎ ገባ እነት ነው ብዙ ጊዜ ተመሪ ሆነው የሚወለዱ ጥቂቶች ናቸው አብዛኛው ምንድነው ተመሪ ነው አይደል እናት 8 ወልዳለች አንዱ መሪ 7ቱ ተመሪ ይባላል መሪዎች የሚሆኑ ጥቂቶች ናቸው የምነት ጽኑዎች ሆኑት ናቸው መሪ የሚሆኑት እነሱ እየመሩ ሄዱ ያንን አሳልፎ ሲወጡ ግብጻውያን ደግሞ እንዲከተሉ እግዚአብሔር መራ በዛው ደፈናቸው ያንን ካየች በኋላ ለተማሪያ ሙሴ ምሰብሆ ለእግዚአብሔር ስብሃ ዘተሰባ ምስጉን የሆነ እግዚአብሔርን በባህሪው ምስጉን የሆነው እግዚአብሔርን እናመስግነው እኛ ፈጥረን አይደለም እናመስግነው ምስጋና እሱ በባህሪው ምንድነው ምስጉን ነው ስለዚህ ምስጉን የሆነውን እግዚአብሔርን እናመስግነው ፈረሰኛውንና ሰረገላውን በባህር ውስጥ ጥሏልና ስሙ እግዚአብሔር ተዋጊ ነው አለች ስሙም እግዚአብሔር ነው እንዲህ ብላ ነው የገለጸችው እግዚአብሔር ተዋጊ ወጃውን ደግሞ አሳይቶናል ስሙም እግዚአብሔር ነው እንዲህ አድርጋ የእስራኤልን ደናግል ቅስቅሳ እያመሰገኑ ወደ ሲና በረሃ ጉዟቸውን ጀመሩ በሲና በረሃ እየተጓዙ ሄደው ደብረ ሲና ወይም ሲና ተራራ እግር ስር ሲደርሱ በዚያ እንዲያርፉ እግዚአብሔር ትእዛዝ ሰጠ ለሙሴ። ሙሴም በዚህ ድንኳናቸውን እንዲጥሉ አዘዘ። እስከዚያ ድረስ ለነ ሙሴ የተሰጠ ምንም ነገር የለም በትሯን ብቻ ነው ይዞ የሚጓዙ። አሁን እዛ ግን ደብረ ሲና ሲደርስ እግዚአብሔር ሙሴን ወደ ተራራው ጠራው ይላል። በተራራው ላይ እግዚአብሔር ወርዶ ታያቸው። ወርዶ ሲታያቸው ግሩም በሆነ ሁኔታ ነው የወረደው። በዚህ እንደው በውዳሴ ማርያም ምንድነው የማክሰኞ ላይ ታነቡታላችሁ አይደል ቃላብያው ሚለው ዘወረደ ውስተ ደብረ ሲና ወሃ በህገ ለሙሴ ወከደነር ሰደብ በጊሜ ወጢስ በጽልመት ወነፋስ ወበድምጸ ቃላ ቅርንት ይገስጽ ለለ ይቀውሙ በፍራ ብሎ እዛ ላይ ቅዱስ ኤፍሬም ጥሩ አድርጎ አምጥቶታል ይሄ ኢየሱስ ክርስቶስ ነው ብሎ ነው ያመጣው በዛ በተራራው ላይ ሲወርድ ተራራውን ጉምና ጭጋግ ኢስም ሸፈነው ይላል ያንን ተራራው እንደገና በዛ በጉሙና በጭጋግ ውስጥ በጢፉ ውስጥ የሚነድ እሳት ይታይ ነበር ያ እሳቱ ደግሞ አለቱን ጭምር ያቀልጠው ነበር የሲና ተራራ ጤሰ ነው የሚለው እግዚአብሔር ወርዶበታልና ተራራው ሁሉ ይነድ ነበር አለቱ ሁሉ ይቀልጥ ነበር ነው የሚለው እንደውም አንድ ሮበርት ኩርኑክ የተባለ አሳሽ ወይም እነዚህ ቅርስ ፈላጊዎች አሉ አይደል እሱ ስለ ታቦተ ጽዮን በጻፈው ላይ አሁን ሲና እየተባለ ግብጽ ነው አይደለ የቱሪዝም ተሰበስበበት ዘመላ አይደለም ነው ግን ሐሰት ነው እንዴ ባህር ኤርትራን ከተሻገሩ በኋላ እንዴ ሲና ያደረሱ ግብጽ ግን ሲና እዚህ ነው ያለች እቺናት ሀመልማሏ ያለች ቱሪዝም ተሰበስባለች ሐሰት ነው በፍጹም ነውር ነው በሌለ ነገር ላሊበላን እዚህ እንትኑ ምስሉን እዚህ አዲስ አበባ ወሰርቶ ይሄ ነው ላሊበላ እንደማለት ማለት አይሆን ባህር ኤርትራን ተሻግረው ከሄዱ በኋላ ነው ሲና በረሃ ውስጥ የገቡ አሁን ያንን ሳውዲ አረቢያ ውስጥ አግኝቶታል ይሄ ሮበርት ኩርኑክ የተባለ ሰው እዛ ሳውዲ አረቢያ ውስጥ እና እንደውም እዛ ከያሉ ረኞች ባጥር ታጥሯል ኮረብታው ራሱ ተራራው ባጥር ታጥሮ ማንንም ወደዛ ቻይቀርብም እዛ ያሉ ምንድነው ሲላቸው ጀበል ሙሳ የሙሳ ተራራ ነው ተብሎ ይጣራል ይሄ ሙሳ ማለት በእነሱ ሙሴ ነው ተብሎ ይጣራል ተደብቀው ገብተው ሲያዩት ድንጋዩ ሁሉ ያረረ ከሰል ነው ይመስለው ድንጋዩ ሁሉ አያችሁ እንዴት እንዲህ አይነት ሆነ ሌላው አካባቢ ያለው ድንጋይ እንደዛ ይሄኛው የተለየ ነው ብሎ ያን አንዱን ድንጋይ ገመስኩት ይላል ሲገምሰው ከውስጡ ቀይ ነው ድንጋዩ ከላዩ ግን ምን ሆኗል ከስሏል አሁን መጽሐፍ ቅዱስ ያንን ያስተውሰናል አይደል በተራራው ላይ እግዚአብሔር ሲወርድበት ተራራው ጤሰ አለቱ ሁሉ ቀለጠ የሚለው ይሄንን እና ያንን ሁሉ ማስረጃ ጠቅሶ ነው የሲና ተራራን ትክክለኛ መገኛ አስቀምጧል አስቀምጧል እነሱ ዝም ብለው ነው አሁን እዛ ሲና ተራራ ብለው አንዲት ዛፍ ያሳዩ እቺናት ሀመልማሏ ያሉ የሚናገሩ ግብጽን በወረደባት ድርቅ መቼም ያቻ ሀመልማል እስከዛሬ በክርስትና አንድ ነገር ስናሳይ ዝም ብለን እንዲህ እንዲህ አይነቱ ነገር ነው አንዳንድ ጊዜ የሚመራመሩ ሰዎችን ክርስትናን ተረት ተረት እንዲመስላቸው የሚያደርጉት እንዲህ እንዲህ አይነቱ ነገር ነው ትክክለኛ ጭብጥ የሆነ ነገር ነው ማስቀመጥ ጭብጥ የሆነ ነገር እና በዚያን ጊዜ እግዚአብሔር አንድ ነገር ተናገረ የዛን የተራራውን ሁኔታ ነገርኳቸው አይደለም እንዴ በምን አይነት አስፈሪ ሁኔታ እንደወረደ ከዛ ከተራራው ላይ ሆኖ በሚያስደነግጥ ድምጽ ይናገር ነበር እግዚአብሔር ምንድነው ሲሉ የራሱ የሆነ ትርጓሜ አለ የራሱ የሆነ ትርጓሜ አለ ትርጓሜው ምንድነው ለኔ እሺ ብትሉ ብትታዘዙ በእንዲህ አይነት ጽኑ ኃይል እጠብቃችኋለሁ ሲል ነው እግዚአብሔር በእንደዚህ አይነት ግርማ በእንደዚህ አይነት ኃይል እጠብቃችኋለሁ እምቢ ብትሉ ከተዛዴ ፈቅ ብትሉ ደግሞ በእንዲህ አይነት ግርማ አጠፋችኋለሁ ሲላቸው ያሳያቸው ያን አሁን ለኛ እግዚአብሔር በዛ አይነት ስላል ተገለጠ ነው ብዙ ማንፈረው አይደል በመስቀል ላይ ደካማ መስሎ ተሰቅሎ ስላየ ነው የማንፈረው ያንን አዩና ምን አሉት ሙሴ አንተ ከእግዚአብሔር ጋር ሄድና ተነጋገር እሱ ላንተ ይናገር አንተ መጣህ ለኛ ተናገር እኛ እግዚአብሔርን መስማት ወደፊቱ መቅረብ አይቻለን ምንፈራለንና ስለዚህ አንተ ሂድ አሉት ሙሴ እንግዲያው አላቸው እስከ 3 ቀን ድረስ ከሚስቶቻችሁ ተጠበቁ አሁን ከስጋው ደሙ በፊት ምን እንላለን 3 ቀን ባልና ሚስት ከመንጣፍ ተጠበቁ እንላለን አይደለም ይሄ ያለ ምክንያት አይደለም ይህችን ቀን እግዚአብሔር ይቀድሳችኋልና ሁላችሁንም ይባርካችኋል ይቀድሳችኋልና እስከ 3 ቀን ድረስ ከሚስቶቻችሁ ተጠበቁ አላቸው ይላል ሙሴ ከሚስቶቻችሁ ተጠበቁ ወደ ተራራው እግር ወደ ተራራው ጫፍ እንኳን እንዳደርሱ የተራራው እግር አለ አይደል ዙሪያው ወደዛ እናንተም ብትሆኑ ከብቶቻችሁም ቢሆኑ ልጆቻችሁም ቢሆኑ እንዳይጠጉ ወደዛ የሚጠጋ ሁሉ ይቀሰፋልና አላችሁ ይሄን እየተናገረ ያለ ለሰዎች አይደል ለእስራኤላውያን አይደል እሱም ሰው ነው እሱም እስራኤላዊ ነው ይሄን ተናገረና ሙሴ እያዩት ቀጥ ብሎ ሄዶ እዛ የሚጤሰው በጉምና በጭጋግ በእሳትም የወረደው ተራራ ውስጥ ገባ እነዛ መግባት አልቻሉ ሙሴ ግን እነሱ የተራራው ነገር የነካ ምን ይሆናል ለተባለ ይሞታል አይደል እሱ ግን የተራራው ነገር አልፎ ተራራው ጫፍ ላይ ወጣ ልዩነት አታዩ ታላላችሁ አታዩ ቅዱሳን ምን ከኔ በምን ይበልጣሉ የሚል ሰው ልዩነቱን እዚህ ላይ ማየት ሌሎቻችን የተራራው ነገር እንድንነካ አልተፈቀደ እንደነ ሙሴ ያሉት የእግዚአብሔር ሰዎች ግን ከተራራው እግር አልፈው ጉሙን ጭጋጉን ጢሱን እሳት ውስጥ ድረስ ሄደው ከማን ጋር ይነጋገራሉ ከእግዚአብሔር ይሄንን እግዚአብሔር በኋላ ስለ ሙሴ ገልጾታል እንደሌላው አይደለም ነው ያለው እግዚአብሔር እሱ እኮ የእግዚአብሔርን ፊት ያያል ነው ያለለት ለሙሴ የእግዚአብሔርን ፊት ያያል እግዚአብሔርም ቃል በቃል ይነጋገረዋል አሁን እኔ ከእናንተ ጋር እንደምነጋገር ነበር እግዚአብሔርና ሙሴ የሚነጋገሩት እግዚአብሔር ይነግረዋል ሙሴ ይጠይቃል እግዚአብሔር ይነግረዋል ሙሴ ይጠይቃል ያልገባውን አስረዳኝ ይላል እግዚአብሔር እያንዳንዱን ነገር 40 ቀን ሙሉ አነጋገረው 40 ቀንና ስንት እኛ ከእግዚአብሔር ጋር ስንት ቀን አስር ደቂቃ የጸሎት ርዝማኔ እንኳን ይከብደናል አይደል? ሙሴ አልበላም አልጠጣም፣ ህይወታችን በእንጀራ እንዳልሆነ አያችሁ? ለምን አልሞተም መስሎ? አርባ ቀን ያልበላ አርባ ቀን ያልጠጣ ለዛውም የሚነድ እሳት ውስጥ ያለ ሰው በህይወት መቆየት ነበረበት? ጌታችንም መስክሯል። አርባ ቀን አርባ ሌሊት አልበላም ነው ያለ አይደለም ስለ ሙሴ እንጂ ለብቻው እዛ እንጀራ ተዘጋጅቶለት መና ወርዶለት ይበላ ነበር አልተባለም። አልበላም በዚህ ሁሉ ቀን አርባ ቀንና አርባ ሌሊት ጾሟል ሙሴ። ከእግዚአብሔር ጋር እየተነጋገረ ግን ሲመለስ ልዩ ክብር ተስሎልበት እንደገና ልዩ መንፈሳዊ ኃይል ተጎናጽፎ ነው የመጣው እንጂ የደከመ ፊት የደከመ ሰውነት ይዞ አልመጣም። የኛ ህይወት የኛ ብርታት የኛ ጥንካሬ ከእግዚአብሔር ጋር መጣበቃችን ነው። ምልክት ነው የሰጠ ጌታችን። እነዚህን ሁሉ ምሳሌዎች አስቀምጦ ነው ዲያብሎስ ሲፈትነው ሰው በእንጀራ ብቻ አይኖርም ብሎ የነገረው ለዚህ ነው። ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። እኔና እናንተ ያለ እንጀራ ስንት ቀን እንኖራለን? አሁን እንደው እንዳትበሉ ብዬ ብገዝት እስከ ስንት ቀን እስከ ስንት ቀን እስከ አንድ ቀን እስከ አንድ ቀን ከዛ ማታ እርግጠኛ ነኝ ሁላችሁም ትደውላላችሁ። ሁሉም ሲደውል ስልኬ ይያዛል። ምን ነካቸው አይለቁትም እያላችሁ ምክንያቱም ምን ለመስማት እስከ መቼ ነው ለማለት አይደል? እንደር ብሎ ለመጠየቅ አወደሩ። ከዛ ደግሞ ጠዋት ይደዋል እነዋል አዋሉ እያልኩ በቀጥል ለስንት ቀን አቷሹ አበዙት ነው ምትሉ? አቷሹ ያለ ቃለ እግዚአብሔር ስንት ቀን ትቆያላችሁ? ያለ ቃለ እግዚአብሔር ስንት ቀን እንቆያለን? ምንም ሳይመስለን አይደል? ምንም ሳይመስለን አሁን የተማርነው አሁን የበላነው ማዕድ እንኳን ጣዕሙ ሲለየን ቅጽበት እኮ አይፈጅም አይደል? ይሄን ያህል ነው። ጌታችን ግን ባጭር ቃል ነግሮናል። ዮሐንስ 6 ላይ ለሚጠፋ መብል አትስሩ። እኛ እኮ ምን ማስነው በልተ ነው ሆድ ውስጥ ቆይቶ ትንሽ ቆይቶ ዳሪ ወደሚሆነው አይደል? ወድቆ ወደሚጣ ነው። ለዛ ለሚጠፋ መብል አትስሩ ነው ያለ። ይልቅ እግዚአብሔር ለሚሰጣችሁ መብል ስሩ ነው። እኛ ግን ሁልጊዜ ልፋታችን ድካማችን ካለን እድሜ ላይ አብዛኛውን የሚወስድብን ሆዳችን አብዛኛውን የሚወስድብን። ሙሴ 40 ቀን 40 ሌሊት አልበላም፣ ጾመ። በጾሙም ከእግዚአብሔር ጋር ተነጋገረ። እግዚአብሔር ብዙ ህገጋትን ሰጠው። ህገጋትን ብቻ አይደለም፣ እግዚአብሔር በዛ በተራራው ላይ ደብተራ ብርሃንን ተከለና አሳየው። ደብተራ ብርሃን ተተከለችና አያት ሙሴ በሰማይ ያለችው ደብተራ ብርሃን ምን አይነት ስርዓት እንዳላት በምን አይነት ሁኔታ በሰማይ ያሉ ካህናት እግዚአብሔርን እንደሚያገለግሉ የብርሃን ድንኳን ተክሎ አሳየ። ካሳየው በኋላ ከመዝግበር አለ። ልክ እንዲህ እንዳሳየው ደብተራ ኦሪትን ስራ አሳይቶት ነው። በውስጧ ምን አይነት ነው አያተ ቅድሳት እንዳለ ወርዷ፣ ቁመቷ፣ ስፋቷ ምን ያህል መሆን እንዳለበት፣ ቀለሟ ምን ያህል መሆን እንዳለበት እያንዳንዱ ነገር። አሁን ይሄ አይጠቅማችሁ፣ የተመረጡ ቀለሞች አሉ። ራሱ ሲሰራ እነ ቀይ እነ ሐምራዊ እነዚህ ቀለሞች አሉ፣ እነ ሰማያዊ፣ እነ ጥቁር፣ እነ ነጭ ቀለሞች የተመረጡ። ዝም ብሎ ቤተ እግዚአብሔር ሲሰራ የቤተ ክርስቲያን ስዕል ሲሳል ራሱ የቀለም ምርጫ አለ። ዝም ብሎ አይሳል። እያንዳንዱ የምታዩት ስዕል የራሱ የሆነ ትርጉም አለ። አሁን ሙሴንም የካህናቱን ልብስ ሲሰራ የደብተራ ኦሪትን ሲሰራ እያንዳንዷን ነገር ቀለሟን ጭምር የነገረው ያ ቀለም የራሱ የሆነ ትርጓሜ ነበር። ወደፊት ትማሩታላችሁ። የራሱ የሆነ ትርጓሜ አለ። ያንን ደብተራ ኦሪትን አሳይቶ ከመዝግበር እንደዚህ ስራ አለው ሙሴ። ያንን ሁሉ አይቶ ነው ከዛ ሲወርድ በዚያ የነበሩትን እነ ባስሌልን የመሳሰሉ ባለሙያዎች፣ አንጥረኞች እያንዳንዱን ልኬቱን ምኑን ምኑን ወይም ምንድን ነው ይባላል። ሙሴ ነበር አርክቴክቸሩ፣ ሙሴ ነበር እግዚአብሔር አሳየው። ከዛ መጥቶ እሱ ያንን ሰርቶ ሰጣቸው። እነሱ የሰሩት ሙሴ የሰጠውን እዛ ላይ ያሳያቸውን ነገር ነው። ጥበብን በባስሌል ውስጥ አሳድርበታለሁ አለ እግዚአብሔር። ይህንን የመስራት ጥበብ እሰጠዋለሁ፣ አሳድርበታለሁ። ታቦቱን እንዴት እንደሚሰራ፣ መሰዊያውን እንዴት እንደሚሰራ፣ እያንዳንዱን መቅረዙን እንዴት እንደሚሰራ ጥበብን እኔ እሰጠዋለሁ። አንተ አሳየው፣ እሱ ይሰራል። ከወርቅ ከብር ከነሐስ ከሚያስፈልጉ ነገሮች ሁሉ የደብተራ ኦሪትን አሰራር ለሙሴ ያሳየው እግዚአብሔር። ከዚያ በኋላ በግብር አምላካዊ የተዘጋጁ ጽላቶችን እግዚአብሔር በእጁ ለሙሴ ሰጠው። የሰራቸውም እግዚአብሔር ነው፣ ጽሑፉንም የጻፈባቸው እግዚአብሔር ነው። ያንን ከእግዚአብሔር እጅ ሙሴ ተቀበለ። ምን ያህል እንደተቀራረቡ ነው ይታያቸዋል፣ ቅርበቱ። አሁንና ሙሴ ስንል እንደ ቀላል ነው የምንጠራው አይደል? አይደለም። ግን የሙሴን ቅርበት ተመልከቱ ለእግዚአብሔር። ባለሟል የምንላቸው ዝም ብለናል። የእግዚአብሔር ባለሟል ሙሴ እያልን የምንጠራው ዝም ብለናል። አሁን እንደውም እኛ ቤተክርስቲያን ሳሊ ተምረት ስዕሉን የሙሴ ስዕል ተስሏል ጽላት ሲቀበል። ስህተት ነው አሳሳቡ። አይታችሁ እንደሆነ እግዚአብሔር አለ፣ ከዛ መልአክ አለ። ጽላቱን መልአክ ለማን ሲሰጠው ነው የሚያሳየው? ለሙሴ አይደለም። ስህተት ነው። ቀጥታ ከእግዚአብሔር እጅ ነው ጽላት ነው የተቀበለው ሙሴ። እግዚአብሔር ነው በእጁ የሰጠው። ወደ እግዚአብሔር ምን ያህል ቀርቧል? አሁን እኮ ይሄን ምነግራችሁ ብዙም የማያስደንቃችሁ ለምን ይመስላችኋል? ስለ እግዚአብሔር ትክክለኛ የሆነ ማንነት ገና ህሊናችን ውስጥ ያለ። እግዚአብሔር ምን ያህል ታላቅ አምላክ፣ ምን ያህል ልንገልጸው ከምንችለው በላይ የሚያስፈራ ግሩም የሆነ አምላክ መሆኑን ስለን አንድ በእግዚአብሔር እይታ የትቢያ ያህል እንኳን የማይታይ ሰው ሄዶ ከእጁ መቀበል ያ ሰው ምን ያህል ባለሟልነት እንዲያገኝ ነው በእግዚአብሔር እኛ አሁን አንድ እንደው በህልማችንም የማናስበው ሰው በዓለማችን ላይ ትልቅ ከሚባሉት ሰዎች በህልማችን እንኳን የማናስበው ሰው ደውሎ ቢያናግረን ወይ ቢጠራን ወይ ፈልግሃለሁ ቢለን ንገሩኝ፣ ምንድን ነው የሚሰማ? ለስንት ሰው እንደውላለን በአስቸኳይ? እንደው አንድ ትልቅ ሰው የምትሉ ጥሩልኝ እስኪ። ባለ አሁን ዓለም ታከበረቻቸው አሉ አይደለም? የሀገር መሪዎች ነው። አንዱ ደወለልኝ ይባል፣ እርግጠኛ ነኝ ይሄ እስክንሞት የምናወራው ነው የሚሆን። እኔ እኮ ከሌ እኮ ያዋራኝ ሰው ነኝ፣ ከሌን የጨበጥኩ ሰው ነኝ፣ ከከሌ ጋር ምሳ የበላው ሰው ነኝ ብለን ነው የምናወራው። ያ ሰው ግን ምንድን ነው? ሰው ነው እኮ፣ ፈርሷል፣ በስብሷል፣ አከተም። ከእግዚአብሔር ጋር በመገናኘታቸው ከኢየሱስ ክርስቶስ ጋር እራት በመብላታቸው ነው ቅዱሳን ሲደነቁ የሚኖሩ፣ ራሳቸውን በጣም ሲያስደስቱ የሚኖሩት በዚህ ነው። ይሄ ነው የነሱ ትዝታቸው። ከማን ጋር እራት መብላት? ከክርስቶስ ጋር። አንኳኩ፣ ክፈቱልኝ፣ እኔ አንኳኳለሁ፣ ክፈቱልኝ፣ አብሬያችሁ እራት እበላለሁ ብሏቸዋል። ሲያንኳኳ ይከፍቱለት፣ ወለል አድርገው ነው የሚከፍቱለት። በደስታ ነው የሚቀበሉት። ጌታዬ መጣህን ወደ እኔ ወደ ደካማው ባሪያ ብሎ ተደስቶ እሱ ትህትናቸውን አይቶ አብሯቸው እራት ይበላል። አበቃ። ከዛ የነሱ ትዝታ፣ እድሜ ልካቸው ትዝታ። ሙሴ ከእግዚአብሔር እጅ ጽላቱን ተቀበለ። ልክ ያንን ሂደት እየሄደ ያለ ግን እግዚአብሔር አንድ ነገር አየና አዘነ። ሙሴ ህዝብህ እስራኤል በደለኛ ነው። አበሱን እስራኤል ህዝብከ፣ ህዝብህ እስራኤል በደለኝ። ከግብፅ ጀምሮ ሲያወጣ እግዚአብሔር አንድም ቦታ ህዝብህ ሲል አልተሰማም። ማን ነበር የሚላቸው? ህዝቤ ነው የሚላቸው። ህዝቤን እስራኤልን ልቀቅ ነበር የሚለው እግዚአብሔር። እንደውም የበኩር ልጄን እስከ ማለት ደርሷል። አሁን ግን ምን አለ? ህዝብህ እስራኤል አሉ። ወደ ሙሴ ገፋቸው። ህዝብህ እስራኤል በደሉኝ፣ ህድገኒ ሙሴ አለ። አሁን ተወኝ፣ እነዚህን ህዝቦች ላጥፋቸው፣ አንተን ታላቅ ህዝብ ላይ ይሾመሃል። እነሱን አጠፋለሁ፣ አንተ ግን ባለሟሌ ነህ፣ ትልቅ ህዝብ ላይ አንተን እሾመሃለሁ አለው። ሙሴ ግን መልሱ ምንድን ነው? እምትጥ ስዮሙ ለእሉ ህዝብከ። እሱ ህዝብህ እያለው ነው አይደል? ሙሴ ግን ህዝብከ አለው መልሶ። ህዝብህ ናቸው አሁን። እምትጥ ስዮሙ ለእሉ ህዝብከ ጠስየኒ እግዚኦ መጽሐፈ ህይወት ከዘ ጸሐፍከ። እነሱን ከምታጠፋቸው እኔን ከህይወት መጽሐፍ ላይ ደምስሰኝ። ምን ማለት ነው? እኔን ከወደደ እኔን ባለሟል ካደረገኝ እኔን ካቀረበኝ ልብህ ላይ ፋቀኝ ነው። ለህዝቡ ምን ያህል ነው ራሱን የሰጠ ሙሴ? እግዚአብሔርን አልተወም ተወኝ አልተወህም ሙሴ ተወኝ እኮ ያለ ነው ግልግል ታላችኋል እ አሁን እንዲም ይገላግላል ይሆን እ የእግዚአብሔርን ማዓት ይዞም ያስቀርኩ ማለት ነው እነዚህ እኮ በጣም እኮ ከህሊና በላይ ናቸው እግዚአብሔርን የሚያቀው ስለነዚህ ሰዎች መናገር ያዕቆብ እኮ ወዶ አይደለም ኤልያስ እንደኛ ሰው ነበር አይደል ያለው አይደል ሰው ከተባለ እሱም እንደኛ ምን ነበር ሰው ነበር ግን ጸልየ ሰማይ ለጎመ እንደገና ጸልየ አዘነመ ሙሴ እግዚአብሔር ምጅ ነው እኮ ያዘው ተወኝ አልተወህም አጠፋቸዋለሁ አታጠፋቸው ህዝብህ ሲለው ህዝብከ አይደለም ህዝብህ ናቸው ያንተ ህዝብ ናቸው ስለው እግዚአብሔር ሙሴ የኔ ህዝብ አይደሉም አሁንም የማን ህዝብ ናቸው ያንተው ህዝብ ናቸው ሙሴና እግዚአብሔር በሲና ኮረብታ ታያላችሁ ሲሟገቱ እግዚአብሔር ምን ያህል ለሚወዳቸው ቅርብ እንደሆነ አያችሁ ቅርብ እግዚአብሔር ለየዋህ ለሚፈሩት ሰዎች የዋህ ለሆኑ ሰዎች እግዚአብሔር ምንድነው ቅርብ ነው ራሱን ተናግሯል እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ነው እኮ ያለው ለሚፈሩት ለሚወዱት የዋህ ለሆኑ እግዚአብሔር ቅርብ ነው እንዲህ ነው የሚገላገለው እንዲህ ነው የሚሆነው ህዝብህ አለው እግዚአብሔር ስለበደሉት ስለአሳዘኑት ህዝብህ አለው ዛሬ ሁላችን እንደምናየው ባልና ሚስት ይኖራሉ እግዚአብሔር ልጅ ፍሬ ይሰጣቸዋል አይደል ዘር ይሰጣቸዋል ከዛ በኋላ ልጁ ጥሩ ጥሩ ውጤት ካመጣ እንደው የሚያስመሰግን ነገር ካደረገ አባት ልጅ እንዲህ አርጎ ይላል አይደል አንድ ነገር ሲያጠፋ ወይ ክፉ ሲሰራ ከይሄን ልጅሽን አይደል እ እግዚአብሔርና ሙሴም እንዲህ ነው ተባባሉ አያችሁ በፊት ልጄ ይለው ነበር ህዝቤ ይለው ነበር ክፉ ሲሆን ምን አለ ህዝብ አራቃቸው ይላሉ ሊቃውን ከሱ ምን አረጋቸው አራቃቸው በቃ እግዚአብሔር የማራቁ ምልክት አሁን እኔና እናንተ ሲያርቀን ያቺ አስጨናቂ ቃል አለች አይደል ሲያርቀን ልጆችም ብሎናል ወልዶናል አይደለም ታብራከ መንፈስ ቅዱስ ከማይጸነ ይወርዳል ወልዶን በስሙ ገብረ እግዚአብሔር ገብረ ኢየሱስ ምን ስንባል እንኖራለን ነገር ግን ፍራችን ክፉ ሲሆን መጨረሻ አላውቃችሁ አያችሁ ሲያርቅ አላውቃችሁ ምትሏቃል የማራቃል ከውቀቱ ውስጥ ተሰርዘናል ማለት አይደለም ነገር ግን በልጅነት አላውቃችሁ በቃ በልጅነት አላውቃችሁ ከባድ ዋቃል በዳግም ምጻት እንድንሰማት የማትፈልግ ምታስጨንቃል ይችላል ፈራጁ ብዙ አንቀጽ አይጠቅስም ብዙ ማብራሪያ አይጽፍም ባጭሩ ያባቴ ውሩካን ወደ ኒኑ እናንተ ርጉማን ለሰይጣን ወደ ተዘጋጀ ወደ ዘላለማዊ እሳት ሂዱ አላውቃችሁም አከብት እሱ አላውቃችሁም ካለ ማንንም እውቅና አይሰጥም አሁን አንዳንዶች መላእክትን ሁን ቅዱሳንን ይሁን ሌሎችንም ከእግዚአብሔር በላይ ረህሩህ ሊያደርጉ ይሞክራሉ ራእየ ጳውሎስን ሳነብ በጣም የደነቀኝ ነገር አለ ራእየ ጳውሎስን ሳነብ በዛ በሲኦል ያሉትን ሄዶ ሲያስጎበኘው መልአኩ ለቅዱስ ጳውሎስ በሲኦል ያሉ ሰዎች ያለባቸውን መከራ አየና ቅዱስ ጳውሎስ ራሱ ሊፈነዳ ሲደርስ ማልቀስ ጀመረ ከዚያ አልፎ ደግሞ ምን ማለት ጀመረ ጌታዬ ኢየሱስ ክርስቶስ ሆይ እንዲህ የሚሆኑ ከሆነ ለምን ፈጠርካቸው እያለ ማንን ጭምር ሊወቅስ ጀመረ በኋላ አጠገቡ ያለው መልአክ ምንድነው ያለው ሳይው መልአኩ ምን ያቹ ቅጭም ያለው የመልአክ ፊት ነው በኋላ መልአኩ ቅዱስ ጳውሎስን ምን አለው የተወደድከው ሰው ጳውሎስ ሆይ አለው አቤት አለው ራስህን ከእግዚአብሔር በላይ ርህሩህ አታድርግ ተግሳጾን አያችሁ እ ለነዛ ሰዎች ከጳውሎስ ይልቅ ለጳውሎስ ምኑ ናቸው ሲጀመር እነዛ ሰዎች አይደል ለእግዚአብሔር ግን ምኖቹ ናቸው ፍጡራኑ ልጆቹ ናቸው በእጁ የሰራቸው እንደው ካየነው አርቀን ካየነው ራስህን ከእግዚአብሔር በላይ ርህሩህ አታድርግ ነው ያለው መልአኩ ይሄ ማለት ራስን ከእግዚአብሔር በላይ ርህሩህ ማድረግ እግዚአብሔርን ምን ማድረግ ነው ጨካኝ እኮ ማድረግ ነው አይደል እግዚአብሔር ግን አይደለም ማንንም ወደ ሲኦል አይልም እግዚአብሔር ወደ ሲኦል ነው ማለት ነው የዛን የብድ ፈላስፋ ታሪክ አጫውቻችሁ ይል ነግሬያችኋል እ ንጉሱም ይወደው አንድ ፈላስፋ ነበር ይባላል ንጉሱ በጣም ይወደዋል ባለሟሎቹ ግን ይጠሉታል ለምን እውነቱን ነው የሚናገረው ፍርጥ አርጎ ስለሚናገር ይጠሉታል በጣም ነው የሚጠሉት ንጉሱ ግን ይወደዋል አንድ ጊዜ ጠፋ ቢፈልግ ማግኘት አልተቻለ ንጉሱ ባለማሎቹ ሁሉ ዛተባቸው እናንተ ገላችሁ አንድ ጉድጓድ ውስጥ ጥላችሁት ነው የሆናችሁትም ስለሚናገር እንጂ እንዴት ሊጠፋ ይችላል ባገሩ በግዛቱ ሁሉ ላከ በጎረቤት ሀገሮች ላከ አየነው ሚል ጠፋ ተፈልጋ አልተገኘም ንጉሱ ተስፋ ቆርጦ ተቀመጠ በወሩ መጣ ያ እብድ ወይም ፈላስፋ ምንለው እብድ የሚሉት እነሱ በወሩ መጣና ቤተ መንግስት ድንገት ታገኘ ንጉሱም ባለማሉት ተደነቀ እንዴት እስከዛሬ ጠፋ የት ሄደህ ነው ከየት መጣህ ለመሆኑ በፈልግህ ላገኘህ አልቻልኩም አሁን ንጉሱ ወይ ብታገኘኝ ማትችለው ቦታ ነው የነበርኩት የት ሄደህ ነው ገሃነም ነበር ታዲያ ለምን አሁን መጣ? እሳት ረስቼ ስለሄድኩ እሳት ይዤ ልሄድ ነው። ገሃነም እሳት ጠፍቶ ነው እሳት ይዘህ የምትሄደው ስለ አይ በገሃነም እሳት የለም ሁሉም የየራሱን እሳት ይዞ ነው የሚሄደው። አያችሁት? እግዚአብሔር እዛ ጭሮ የሚጠብቀን መከራ የለም። መከራችን እያዘንን የምንሄደው ማን? ራሳችን ነው። ሶበት ረክቦ ኃጢአቱ ይጸላ ይላል ዳዊት። ኃጢአቱ ስታገኘው ይጠላታል። ሲሰራት አይደል ዋጋ ስታስከፍለው ምን ያደርጋል ማንንም እየመረረው ሰርቆ ያውቅ ማንንም እየመረረው ዘሙቶ ያውቅ ያውቃል ማንንም እየመረረው ሰክሮ ያውቅ ማንንም በፍጹም ማንንም እየመረረው አይበቀልም ሰው በቀሉ ጣፍጦት ነው አይደል አይደል ማንንም እየመረረው ሰውን አያታለልም ሁሉንም የሚያደርገው ደስ ይላል ሁሉን ያሚያደርጉ እየጣፈጡ መቼ ግን ይጣላታል ስታገኙ ዋጋ ስታስከፍሉ እዛን ጊዜ ተመረዋለች ትጣለዋል ይጣላታል እዛን ጊዜ ግን እዛን ጊዜ ይጣላት ዋጋ አለ ከማከላችሁ አንድ ሰው ይሄን ጥያቄ ጠይቁ እስካሁን ንሳ የገባውት ይሄ ወር ተዘክሮታ አጥያት አይደል ስለዚህ አሁን ቁጭ ብዬ እስከዛሬ በተዘክሮታ አጥያት ውስጥ አጥያትን የሰራውተን አጥያት ንሳ የገባውበትንም ያልገባውበትንም በመመርመር ውስጥ ሆኜ ሳስበው ንሳ ራሱ የገባውት አጥያትን ተጠይፈው ጠልጨው ሳይሆን ንሳ መግባት ስላለብኝ ብቻ ብዬ ስላመንኩ ነው። ልዩነቱ ለውጣቸዋል። ንሳ መግባት አለብኝ ብዬ ስላመንኩ ብቻ ነው እንጂ ንሳ የገባውት አጥያትን ስለጠላሁት አይደለም። አጥያትን እንድጠላ ምን ይመክሩኛል ብሎ ነው የጠየቀኝ። ዲዲ አይነት ጥያቄዎች ደስ አይሉ ወላ ይሄው ጥያቄ የሰጠውት መልስ ውጤቱን አስብ ነው ብዙ ማለት አስብ ነው ኃጢአትን ለመውደድም ለመጥላትም ምን ነው አስብ ነው አልተግባባን ውጤቱን ካስተዋወሳችሁ ውጤቱን ካሰባችሁ ኃጢአትን መውደድ መጥላት ቀላል ነው ውጤቱን ከረሳችሁት ያ እግዚአብሔር እና ሙሴ ተገላገሉ ሙሴ አሸነፈ እግዚአብሔር ተሸነፈ ይደንቃል አይደል እንደዚህ ሲባል እግዚአብሔር ይሸነፋል ማይሸነፍ አምላክ ግን ይገርማችኋል ይሸነፋል ያዕቆብ አላሸነፈውም ታግሉ ለጥምቻ ትግል አይደለም የምን ትግል ነበር የፍቅር ትግል ነበር በፍቅር ታገለው አሸነፈ እግዚአብሔርንም ሰውንም አሸነፈሃል ከንግዲህ ያዕቆብ አትባልም ስምህ እስራኤል ነው ነው እስራኤል ማለት አሸናፊ ማለት ስለሆነ እግዚአብሔርንም ሰውንም ያሸነፈ አሁንም ሙሴ እግዚአብሔርን በመልጃው በጸሎቱ በባለማልነቱ በእግዚአብሔር ልብ ውስጥ በተቀመጠው ፍቅር እግዚአብሔርን አሸነፈው እንግዲያው አለ እኔ እንዳላጠፋቸው ከፈለግ ሂድና አንተ ራስህ አጥፋቸው እግዚአብሔር ሙሴ ለትልቅ ህዝብ ሾማሃለው ነው ከቀረበለት አይደል እግዚአብሔር እኮ ላጥፋቸው ሲል ዝም ብሎም አይደለም ሙሴ ላይ ፈተና ተቀምጣለች አልተቀመጠች ተቀምጣለች ሙሴ ህዝቡን ነው የሚወደው ወይስ ስልጣን ነው ህዝቡን ነው የሚወደው ወይስ የተቀመጠበትን ወንበር ነው ይሄ እኮ ለባለ ስልጣኖች ሁሉ ትኖራላችሁ ባለ ስልጣኖች የመስራ ቤት አስተዳዳሪዎች ዛሬም ባትሆኑ ወይ ነገም ትሆኑ የተቀመጣችሁበት ወንበር ነው የበለጠም ያስጨንቃችሁ ወይስ ከስራችሁ ያለው ሰው በአለም ላይ ያሉ መሪዎች ነገስታት ጠቅላይ ሚኒስትሮች የሚያስተዳድሩ ሁሉ ህዝቡ ከዛ ከወንበሩ ከስልጣኑ ይልቅ ህዝባቸውን ቢወዱ ይሄ ሁሉ ሰቆቃ አይኖርም ምንድነው ነገር ግን ይሄ የተላከም ይዋጋው ወታደር የሚሞተው አይኑን ይፈርጠው እግሩም ይቆረጠው ለነሱ ምን ማለት ምናቸው ማለት እንዴት ብዬ ልንገራችሁ ሰው ዱላ አንስቶ ሲማታ ራሱ ስለመከላከሉ ወይም ስለሚያጠቃው ሰው ነው እንጂ ስለ ዱላው መሰበር ይጨነቃል ነገር ነው ወይኔ ከሌን እኮ ስመታ ዱላ የተሰበረ አይደለም ትልቁ ቁጭታችን ጥሩ አርጌ ሳልመታው ቀረው ነው አይደለም አሁን እነሱ አይነህ ይፈርጥ እጅህ ይቆረጥ ህይወት ቢጠፋ ሚስትህ ባላልባ ብትሆን ልጆችህ ደሃደግ ቢሆኑ እናትህ በሐዘን አንጀቷ ቢታጠፍ ምናቸው ጉዳያቸው ምክንያቱም ካንተ ይልቅ የሚወዱት ምናቸው ነው ወንበራቸው ነው ሰው ያ ባይሆን በመድራችን ላይ ጦርነት የሚባል አይኖርም አንዳንዶች እኮ መላምት አቅራቢዎች ምን እስከማለት ደርሰዋል እንዶ አንዳንዴ መሪዎችን ሴቶች ብቻ እናድርግ እስከማለት ደርሰዋል ለምን ሲባሉ ሴቶች በባህሪያቸው እንዶ በጠባያቸው ርህሩህ ናቸው ከወንድ ይልቅ የሰው ሞት የልጅ ሞት የወንድም የባል ሞት እንደዚህ እንደዚህ ያስጨንቃቸዋልና እነሱ ቢሆኑ ይሻላል ፕሬዝዳንቶች ጠቅላይ ሚኒስትሮች እንዲ ነገር ግን ያም እነሱ ምኖች ናቸው ሰዎች ርህሩህ በባህሪው እግዚአብሔር ብቻ ጃር ብቻ ነው ነው እንደውም ለጨክን ካሉ ሴቶችም ይወሳሉ ጭካኔ ላይ አይደል ደሞ ያ እግዚአብሔርን ማካሄድ መተቸት ነው እግዚአብሔር መጀመሪያ ወንድን ያላቀበት ሴትን ከወንድ ተከታይ ያደረገበት የራሱ ምክንያት አለ ምናልባት ማን ያውቃል ከዚህ ይበሰስ እንደሆነ ይቅርታ አድርጉልኝ እንግዲህ ሴቶች ከዚህ ይበሰስ እንደሆነ አናውቅም አይደለም አናውቅም ስለዚህ እግዚአብሔር ሙሴን ፈትኖታል ከእግዚአብሔር ጋር ስንነጋገር ትልቅ ጥንቃቄ የሚያስፈልገው ለዚህ እግዚአብሔር በእውቀቱ በጥበቡ ከኛ ጋር የሚመዛዘን አምላክ አለ በምንም የኛና የሱ እውቀት አይገናኝ ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ከፍ ያለ ነው አይደል ያለው ከምድር እስከ ሰማይ ርቀቱ ምን ያህል ነው ምን ያህል ነው ከምድር እስከ ሰማይ አሁን ዲስናት ጠንቆል ምን አረጋት ነው ተስሏል አንድ ረጅም ተራራ ላይ ብንወጣ ነገር ግን ስንወጣ ጨረቃ ላይ ስንደርስ እንደዛው ሩቆ ነው የሚታያል መድረስ አንችልም እንጂ ፀሐይ ላይ ብንደርስ እንደገና ምን ይሆናል የዛን ያህል ርቆ ይታያል አላል ብን የጠፈርን መጨረሻውን መለካት መድረስ የሚችል ማን ብቻ እግዚአብሔር ብቻ አይደል ምንድነው ላይቲር ምንለው ዩኒቨርስን ምንለካበት ማስመሪያ አለ ነው አይደል ላይቲር አይደል ምንለው ስንት ነው ርዝመቱ 5.88 ትሪሊየን ነው ርዝመቱ ሺህ አላልኩም ሚሊዮን አላልኩም ቢሊዮን አላልኩም ስንት ነው ያልኩ 5.88 ትሪሊየን ማይልስ ነው ማስመሪያው እንትን ምንለው ህዋን ምንለካበት በዛ እንኳን ብንለካ መድረስ አልተቻለም እ ኳክብት ላይ እንኳን ለመድረስ 40 ሚሊዮን የብርሃን አመት ሲባል ሰምታችሁ አታውቁ 40 ሚሊዮን የብርሃን አመት ማለት 5.88 ትሪሊየን ሲባዛ 40 ሚሊዮን ማለት ኳክብት ላይ እንኳን ለመድረስ ኳክብትም ከህዋው በታች ናቸው አይደለም ስለዚህ ህዋውን አስቡ የኔና እናንተ አምላክ ልዑል እግዚአብሔር ግን ህዋውን ራሱ ጠፈር ሆኖ የሚከድነው እሱ አያችሁ ይጸውር ድደ ወይ ነብር ጠፈረ ነው የምንለው ከስር መሰረት ሆኖ ይሸከመዋል ከላይ ደግሞ ጠፈር ሆኖ ይከድነዋል ይሄንን አለ ለዚህ ነው በቅዳሴ ስትሰሙ ታላላቆቹ ሊቃውንት አንስርት የማይደርሱበት ምጡቅ በምድር ላይ ካሉ አዋፋት መጥቆ በመብረር የሚታወቀው ምንድነው? ንስር ነው አይደለም እንዴ? ስለዚህ ምን ይሉታል? አንስርት የማይደርሱበት ምጡቅ ነው ይሉታል። አሳዎችም የማይዋኙበት ጥልቅ ነው። ማን? አሳዎች ሁሉ ቢዋኙ ምን ውስጥ ነው? ውቅያኖስ ባህር ውስጥ አለ። እሱ ከባህሩ በታች ነው ያለው፣ ከስር ነው ያለው ተሸክሞ። ስለዚህ እነሱ እንኳን ማይዋኙበት ጥልቅ ነው። እንዲህ አይነቱ አምላክ ነው አሁን ከሙሴ ጋር ምን ይሆን ያለው? ተወኝ አልተውህም እየተባባለ ሙሴ ተፈተነ፣ ፈተናውንም አለፈ፣ ለህዝቡ ራሱን አሳልፎ ሰጠ። ወረደ። ሲወርድ ሁለቱን ጽላቶች በግብር አምላካዊ የተሰሩ ከምን እንደሆነ እግዚአብሔር ነው የሚያውቀው። በግብር አምላካዊ የተሰሩ ራሱ በጣቱ የጻፈባቸው እነ ምን የታደሉ ናቸው። ያን ራሱ ያዩ አይደል? ያንን ይዞ ወረደ። ሙሴ እየወረደ እግር ተራራው መሃል ላይ ሲደርስ የዘፈን የከበሮ እንደዚህ እንደዚህ አይነት ድምጽ ሰማ ይላል። ምንድነው ይሄ ነገር እያለ እየወረደ እየወረደ እግረ ደብር ደረሰ። እዛታች ኩርምት ብሎ ኢያሱ ይጠብቀዋል። ኢያሱ ይሄ የምሰማው የምን የድል ድምጽ ነው? እስራኤል ተዋግተው አሸነፉ። ሙሴ ዋህን ወዲያው ረስቶታል። አያችሁ ላይ የተነገረው ረስቶታል። እስራኤል ጦርነት አሸንፈው የድል ድምጽ ነው የምሰማው አለ። ኧረ አይደለም ጌታዬ ሙሴ። እና ምንድን ነው እስራኤልማ አምላካችን እግዚአብሔርን ረስተው ጣዖት አቁመው ለወርቅ ምስል ለጥጃ ምስል እየሰገዱ በዘፈንና በስካር በአስረሽ ምቹ ተይዘዋል አሉ። ሙሴ አንድም ደንግጦ ይላሉ፣ አንድም ሙሴ ለእግዚአብሔር ቀናኢ ነበርና ያንን የያዘውን ጽላት ረስቶታል። ጥጃውን ሲያይ የወርቁን ምስል በዛ በጽላቱ ወርውሮ ጥጃውን መተው ይላል። ጽላቱም ጥጃው ተሰባበረ። እዚህ ጋር ሙሴ ተናገራት ደስ ትላለች። የእግዚአብሔር ወገን የሆነ ወደ እኔ ይምጣ ሙሴ። አያችሁት ቃሉ? ወገንነቱ ለእግዚአብሔር የሆነ ወደ ማን ይምጣ? ወደ እኔ ይምጣ። ወደ ቅዱሳን የሚጠጉ የእግዚአብሔር ወገኖች ብቻ ናቸው። አያችሁ? የእግዚአብሔር ወገን የሆነ ወደ እኔ ይምጣ ብሎ ተናገረ። የዚያን ጊዜ ሌዋውያን የሌዊ ዘሮች ማለት ነው ሰይፋቸውን ታጥቀው ከሙሴ ጀርባ ቆሙ። ይህንን የጥጃውን ምስል ፍጩት አላቸው። ተፈጨ። ከፈጨ በኋላ በወንዝ ውሃ በጠበጠው ሙሴ ያን ወርቁን ከበጠበጠ በኋላ ጠጡት አላቸው እስራኤላውያን። አሁን አንድ ሰው ይህንን ሁሉ ህዝብ እንዲህ ማድረግ ይችላል? የማን ኃይል አብሮት ስላለ ነው? የእግዚአብሔር ኃይል አለ። እንደውም አንድ ቦታ ስታነቡ ታገኛላችሁ፣ እዚህ ዘሁልቁ ውስጥ ይመስለኛል፣ አምላካቸው መጣ ይላሉ። ሙሴንና አሮንን ሊገሏቸው ድንጋይ አነሱ። ሙሴና አሮን ሮጡና ደብተራ ኦሪት ሄደው ተደፉ። በግንባራቸው ተወድቁ። ልክ እግዚአብሔር በቅጽበት ደብተራ ኦሪትን በጉም ሲሸፍነው አምላካቸው መጣ። እንዲህ ነበር እግዚአብሔር የሚጠብቃቸው። አያችሁ፣ እግዚአብሔር እሱ ጋር ስለሆነ ቀጥቅጦ ነው ሙሴ የገዛቸው። በማይገባ ነገር ሲሆን ያንን ሲያጠጣቸው የጣዖት ፍቅር ያለባቸው ሰዎች በከንፈራቸውና በግንባራቸው ላይ ለምጽ ተቀረጸባቸው። የጣዖት ፍቅር ያደረባቸው ሰዎች እግዚአብሔር ዘመነ ምሕረት ስለሆነ ነው ይህንን እኛ ላይ ማያሳየው። አያችሁ፣ ዛሬ ለምጻሞችም ኃጢአተኞች አይደሉም፣ እንደ ስጋ ደዌ ተቆጥሯል እንጂ ለምጻሞችም ኃጢአተኞች። ድሮ ግን ለምጽ የምን ምልክት ነው? የኃጢአት ምልክት ነው። አሮንን ይሄ ህዝብ ምን በደለህ አለ። አያችሁ እንዴት እንደተናገረው? ለምን ኢያሱን አስከትሎ ሲሄድ አሮንንና ሆረን ከተማ ጠባቂ ነው ያደረጋቸው። እስራኤላውያን ከህግ እንዳይወጡ የግብፅ ሀሳብ እንዳይስባቸው ጠብቋቸው ብሎ አዞ ነው ሙሴ የሄደው። ሲሄድ 40 ቀን 40 ሌሊት ሲቆይ አሮን ግበር ለን አማልክተ፣ አሮን አማልክትን ስራለን፣ እለያውሩ ቅድሜነ፣ በፊታችን የሚሄዱ ወለ ይጻብው ጸረነ፣ ጠላቶቻችንን የሚዋጉልን። እስመዝስኩ ሙሴ ዛውፃን ምድረ ግብፅ ኢናምር ምን ተዘኮነ። ይሄ ከግብፅ አወጣችሁ የምትለን ሙሴ አመሌ ብሎት እዛ ደብረ ሲና ላይ ወጥቶ ያ የሚታየው እሳት በልቶትም እንደሆነ የምናውቀው ነገር የለም። ስለዚህ አሁን ለእኛ በፊታችን የሚሄዱ አማልክትን ስራለን። ብዙ ጊዜ እግዚአብሔር ፊቱን ከእኛ ሰወር ሲያደርግ ነው አለ ሌሎች ነገሮችን መደገፍ የምንጀምረው። ዳዊት እኮ ወዶ አይደለም ፊትህን ከኔ አትሰውርብ እያላል የሚለምነው። እንደውም ምንድን ነው የሚለው? ፊትህን ሰወርኩ ይላል። አንድ ቦታ ላይ ዳዊትን ስታነቡ መዝሙረ ዳዊት ላይ ፊትህን ሰወርኩ እኔም ደነገጥኩ ይላል። አሁን እንዲና ሰው እንኳን ሲያኮርፈን የምንደነግጠው ነው ያልኩ፣ እግዚአብሔር ፊቱን ሲሰውርብን አንደነግጠው። ባለፈው የጻፍኩላችሁ ጽሁፍ ላይ የእግዚአብሔርን ጥሪ የአንድ ወዳጄን የስልክ ጥሪ ያህል እንኳን ግምት አልሰጠሁትም ምትል ጽሁፍ አለች አይደል? ያለ ልክ ነኝ ወይስ ተሳስቼ ነው አይደል? ወይኔ የከሌ ሚስት እኮ ላምልጡ በስማ ብለን ነው የምንለው። የእግዚአብሔር ጥሪን ግን ስንት ጊዜ እግዚአብሔር እኮ ጥሪ ያደርጉ ቢታይ፣ አሁን እንደዛ እንደ ሚስድ ኮል እንደሚለው ቢታይ ስንት ይኖራል እኛ እንዶ ያንዳንዷንም ያመጣትን ነገር እኮ የኛን ህይወት መታሳይ ነገር ናት። አሁን እቺም ይስድኮ ለራሷ ሆነ ትምርታ ፍጹም አላት። ዳዊት ግን እንደዛ አይደለም። ፊትህን ሰወርክ እኔም ደነገጥኩ። ይሄ ምን አድርጌ ይሆን ምን በድዬ ይሆን ፊቱን ያዞረብኝ። ከዛ ይለምነው ጀመር፣ ፊትህን አትሰወርብኝ። እምትቀጣኝም ከሆነ እያየሁ ምን አድርገኝ ቅጣኝ። ምታደርገውን አድርግ። ራሱ አሳልፎ ሰጥቶ የለም ዳዊት በሰው እጅ ከመውደቅ ነው ያለው እኮ በእግዚአብሔር እጅ መውደቅ ይሻለኛል ያለው። በቃ እሱ የፈለገውን ያድርገኝ እንጂ በሰው እጅ አይጣለኝ ብሎ ነው የተናገረው። እግዚአብሔርም በመጠን ቀጥቶታል። በመጠን እና እግዚአብሔር ቢቆጣንም ፊቱን ባይሰውርብን ይሻለናል። ቢቆጣን ፊቱን ሰወረ ማለት እኮ ምንም ነገር አጠገባችን የለም። በቃ እየተቆጣንም ቢሆን ግን አጠገባችን መኖሩ አንድ ነገር ነው። በምሳሌ ላስረዳችሁ። ከሌሊቱ 8 ሰዓት 9 ሰዓት ብቻችሁን በጨለማ ጫካ ውስጥ ተለቃችኋል። ብቻችሁ ሌሊት 8 ሰዓት 9 ሰዓት እንደምታስቡ ብቻችሁ ናችሁ። እንደምታስቡ በዚህም ቅጠል ኮሽ ሲል በዚህም ምን ሲል ስጋት ነው አይደለም? ስጋት ነው። በጣም ስጋት፣ ነፍስ ከስጋ የሚወጋ ስጋት ነው የሚይዘን አይደል? አንድ ሰው ግን አጠገባችን ነው ይነጫነጭም። እስከዚህ ሰዓት እያመሸሽ እንዲህ እያልክ ይነጫነጭም፣ ይቆጣንም፣ ይስደበንም፣ እጃችንንም እያሳመመ እየጎተተንም ይሁን በእርግጠኝነት ብቻችንን ጨለማ ውስጥ ከመሆን የእሱን ቁጣ እንመርጣለን። ልክ ነኝ? እግዚአብሔርም ፊቱን ከሚሰውር ቢቆጣንም አጠገባችን ነው ፊቱን ከሚሰውር። ለዚህ ነው ፊትህን ሰወርክ እኔም ደነገጥኩ ያለው። ለዚህ ደነገጥኩ፣ ምን አጥፍቼ ይሆን ምን አድርጌ ይሆን? አትሰውርብኝ። የምትቀጣኝም ከሆነ የምትወቅሰኝም ከሆነ የምትገስጸኝም ከሆነ የፈለገው ይሆን፣ ብቻ ግን ፊትህን አትሰው ልይህ። የዳዊት ቃል ይሄ እግዚአብሔር በፊቴ ነው ሁልጊዜ አየዋለሁ አይደል ያለ? በፊቴ ነው ሁልጊዜ አየዋለሁ። ብሩህ ፊትም ይሁን የቁጣ ፊትም ይሁን ግን ፊቱን አይሰው። አሁን እነሱ ሙሴ እዛ ሲገባ በቃ ማንም የለም አጠገባችን አሉ። ይኸው እኛ ብዙ ጊዜ እግዚአብሔርን ባየው ኖሮ ጌታ በነበረበት ዘመን በሆን ኖሮ እስራኤልንም እንወቅሳለን አይደል? እንዲህ አሁን ተራራው ላይ በዚህ አይነት ግርማ እያዩት እንዴት ጣዖት በስር እንላለን አይደል? እኔ በዛን ጊዜ ብኖር ኖሮ ይሄን አላደርግም፣ በጌታ ጊዜ ብኖር ኖሮ እንደኔ የሚያምነው የለም ብለን አናውቅም። ግን እውነት ለመናገር ቸንካሪዎችም ልንሆን እንችላለን። ምራቅ ከሚተፉትም ልንሆን እንችላለን። ይሄ ሐሰተኛ ብለን ከሚሰልቡትም ልንሆን እንችላለን። በጥፊ ከተማቱትም ልንሆን እንችላለን። አስወግደው ካሉት ልንሆን እንችላለን። ህዝቡ ነው እኮ የሚለው አትርሱ። እሁድ ሆሳና ብሏል አይደል? አርብ ስትመጣ ግን አስወግደው ነው ያለው። ሆሳና ብለው ልብሳቸውን እንኳን አንጥፈውለታ። ያው ህዝብ ነው ተገልብጦ በዕለተ አርብ ምን ያለው አስወግደው። እንዲህ አይነቱን አናውቅም። ቄሳር ነው የኛ ንጉስ፣ በርባንን ፍታ ይልቅ እሱን አስወግደው። ቃሉ ራሱ ይከብደኛል፣ እንደው ስቀለው ይሻላል። አስወግደው እኮ ማለት እንደው እንደ ጉድፍ ነው እኮ የቆጠሩት አይደል? አውቀውትስ ቢሆን ያለው ቅዱስ ጳውሎስ። ስለዚህ አውቀውትስ ቢሆን አሁንም ሰወር ሲል ሙሴ ከፊታቸው እኛ ምን እንደሆነ አናውቅም። እዛ እሳቱ በልቶት ይሆን ስራ። አሁን አሮን ጨነቀው ነው የሚሉት አበው ጨነቀውና፣ እያንዳንዳቸው እስራኤላውያን ገንዘብ ወዳዶች ናቸውና እያንዳንዳቸው የአንገታችሁን ሀብል፣ የጆሯችሁን ጉትቻ፣ የእጃችሁን ድሪ አምጡ አላቸው። ይ እንድሰራላችሁ ከፈለጋችሁ። ለምን ገንዘብ ወዳዶች ስለሆኑ ዛሬ ነገ ሲሉ ወንድሜ ሙሴ መጥቶ እገላገላለሁ። አንዳንድ ጊዜ እግዚአብሔር ስራ በብልጠት አይሰራም፣ በመጋፈጥ ነው የሚሰራው። ሙሴ አሮን አልሰራም አርፋሹ ተቀመጡ ቢል ወዲያው ለአሮን የማን እርዳታ ይላክ ነበር? የእግዚአብሔር እርዳታ ይላክ ነበር። ይህን ሲላቸው ሰይጣን አነሳስቷቸዋልና ወዲያው አውጥተው ሰጡት ይላል። ወዲያው እለቱን ሰይጣን አንቀሳቅሷል። አንዳንድ ሰው አይታችኋል፣ ለቤተ ክርስቲያን ጧፍ ግዛ ዕጣን ግዛ ብትሉት 10 ብር ይከብደዋል። መጠጥ ጋብዝ የሚባል ለጥፋት እንደው ተውት፣ ከቤተ ክርስቲያን ጋር አላነጻጸም። ምሳ ጋብዘኝ ራት ጋብዘኝ ብትሉት እጁን የሚይዘው ብዙ ዘው አይደል? አይደል? መጠጥ ለመጋበዝስ ለማቃጠል ይጋብዛል። ለመጥቀም አይጋብዝ ለመልካም ነገር ሰይጣን አያሰጣም ለክፉ ሲሆን ለክፉ ሲሆን ሰጥቶት ያንን እሳት ላይ ሲጥለው ተድቦልብሎ ወጣ ይላል ያንን ቅርጽ አስይዞ ጌሰን ባለ ጊዜ ይሄው ያምላካቹ ቀን ነው አክብሮ ብሎ ሰጣቸው ይላል ከዛ ጠጥተው ሰክረው አስረሽ ምቹ ዝሙት ሁሉ በሜዳ እንደ እንስሳ እየተንጠላጠሉ ያሉ ነው ሙሴ የደረሰው ቅዱሳንን ተመልከቱ ቅዱሳን ሲመጡ አካባቢውን አይመስሉ ምን የዚያ አካባቢ በኃጢአት ረመጥ ውስጥ የተዘፈቀ ቢሆን እንኳን ቅዱሳንን እንዲች ልብሳቸው ነው የነቀው አይመስሉ ከህዝቡ ጋር ሙሴ እነሱን አልመሰለም መለወጥ የሚችሉትን ለወጠ መለወጥ የማይችሉትን እስቀጣ የእግዚአብሔር ወገን ወደ እኔ ይምጣ ሲል ሌዋውያን መጡ አጠጣቸው ለምጽ ወጣ አባት ልጁን ልጅ አባቱን ወንድም ወንድሙን እንዳይመር ብሎ ነው ሙሴ ትእዛዝ የሰጠው የዛን ጊዜ ሌዋውያን ሰይፋቸውን መዘው ለምጽ ያለበትን እየፈለጉ 3000 ሰው በአንድ ቀን ገደሉ ይላል 3000 ሰው በአንድ ቀን ልክ ያንን ሲያይ እግዚአብሔር ያደርግባቸው ከነበረው ክፋት ራራ ይላል ሙሴ አሁን እንደገና ህዝቡን ምን አላቸው ደግሜ ወደ እግዚአብሔር ወጣለሁ አላችሁ ምናልባት ኃጢያታችሁን ይቅር ይላችሁ እንደሆነ ፊቱንም አያለሁ ከዛ ሄደና ማለደ አብርሃምን ይስሐቅንና ያዕቆብ ወዳጆችን አስብ የማልክላቸውን መሐላ የገባህላቸውን ቃል ኪዳን አስብ እንደገና አስብ አህዛብ በስምህ እንዳይሳለቁ ስለ ቅዱስ ስምህ ብለህ ይቅር ከግብጽ በተአምራት አወጣቸው በበረሃ ግን ሊመራቸው ስላልቻለ ፈጃቸው ብለው አህዛብ ይሳለቁባል ስለ ቅዱስ ስምህ ስትል ራራ እግዚአብሔር ፊቱን መለሰ ከዛ በኋላ በሙሴ ምልጃ መልሶ ህዝቤ ሲላቸው ታያላችሁ ምን አደረገ እግዚአብሔር ፊቱን መለሰ አንዳንድ ጊዜ እኮ ይቅር ብሎም ፊቱን የማይመልስ አለ አይደል እ እግዚአብሔር ግን ይቅር ሲል ወዲያው ምኑን ይመልሳል ፊቱን ይመልሳል እግዚአብሔር እዚህ ጋር የተናገረው ነገር የሚያሳዝን ነገር ነው ሙሴን እንዲለዋል ሙሴ አለው እንደው ስታዩት እንደ አምላክና እንደ ፍጡር አይደለም የሚያወሩት እንደምንድን ነው እንደ ጓደኛ እንደ ባለሟል ነው ያማክረዋል ሙሴ አለው ሳይው ይሄ ህዝብ አለው አንገተ ደንዳና ህዝብ ነው ስለዚህ እባክህ እኔ በመካከላቸው አልውጣ ለምን አንገተ ደንዳና ህዝብ ስለሆነ ኃጢያት ሲሰራ ካየው ታጠፈዋለሁ ስለዚህ እኔ አልውጣ መልአኬን ግን በፊት ተሰዳለሁ ምንድነው መልሳችን? እኔ አብሬ አልሄድም በመንገድ እግዚአብሔር ነው የሚለው መልአኬ ግን የማልኩልህ ምድር እንዲያገባ በፊት እልከዋለሁ አንገተ ደንዳና ህዝብ ስለሆነ ግን እኔ አጠፋዋለሁ ኃጢያት ባይበት ስለዚህ እኔ አልወጣም አለው ሙሴ እኛ መልስ ምንድነው የሚሆነው ምንድነው የሚሆነው እግዚአብሔር እንዲብኛ መልአኩን ከላከ ዋናው የተባለው ቦታ ከገባው አይደል ምን ነው አይደንቅም የቅዱሳን መልስ ግን አይደለም ሙሴ ግን ምንድነው ያለው አንተ አብርሃምን ማጥጣ ከሆነ አታውጣና አንተ አብርሃም በእያንዳንዱ አርምጃ የማትሄድ ከሆነ አንሄድም ከዚህ ቦታ አታውጣን በቃ መልአክም ቢሆን ማንንም በፊታችን ብትሰድ እንዳንተ የሚሆን የለም አንሄድም እውነት አይደለም እውነት ነው እኮ መላእክትንም እንወዳለን ቅዱሳንንም እንወዳለን እንደሱ ግን ይሆን እነሱም እንደሱ ነን አይደል አይደል አንድ ንጉስን አንድ ግብዣ ላይ ብትጠሩት ቤታችሁ ድግስ ደግሳችሁ አንድ ንጉስን ግብዣችሁ ላይ እንዲገኝ ብትጠሩት እኔ መምጣት አልችልም ተወካይን ይልካለሁ ይላችሁ ደስታችሁ ሙሉ ይሆን ራሱ ቢመጣስ እስከ ሞት እናወራለን ንጉሱ እኮ ጋብዣ ያለው ነው ምንለው አይደል እስከ ሞት እግዚአብሔር መገኘቱና እግዚአብሔር በእኛ አዝኖ ነው አሁን እኮ አይደል ሁኔታው አዝኖ ነው እኔ አልመጣ መልአክም ሰዳለሁ ይዟችሁ ይሄዳል አንተም አትወጣ ከሆነ አታውጣ አንተ አብርሃም ማትሄድ ከሆነ አንሄድ አለቀ የሙሴ መልስ ይሄ ነው ሙሴ ከእግዚአብሔር ጋር ያያችሁ ምን ያህል መላእክትም ቢሆኑ ቅዱሳንም ቢሆኑ ማንንም ቢሆን መጨረሻኛን ወዴት ማድረስ ነው ግባቸው ወደ እግዚአብሔር የትኛው መልአክ የትኛውም ቅዱስ እሱ ጋር እንድትቆሙ አይፈልግም በጀርባውም ይሸከም በደረቱም ይቀፍ ይምከርም ይገስጽም ያማልድም ይጸልይም ግቡ ወደ ማን ማድረስ ነው እኛ ወደ እግዚአብሔር ማድረስ ነው ወደ ተሰቀለው ክርስቶስ ማድረስ ነው አንደም የማይገባን ነገር ይሄ ነው። ሄደን ሄደን ወይ መልአክ ጋር ወይ አንዱ ቅዱስ ጋር ምን እንሆናለን? እንቆማለን። አትቆሙ ቢሉን አንሰማቸው። እዚህ እንድትቆም አልመጣህም ከኔ ጋር አብረህ የት እንድትደርስ ነው? እግዚአብሔር ጋር እንድትደርስ ነው። አይ አይገባም። እንደዚህ አይነት ነበር ነው ሙሴ ይሄንን ሁሉ አድርጎ ድጋሚ ስለ ጽላቱ ምን ላድርግ ስል ቀር ከመቀዳሚያት እንደቀደመው አድርገ ቀረጽና ይዘህና በፊት እግዚአብሔር አልነበር ጽላት የቀረጸው? አሁን ደግሞ ለሰው ልጆች ጽላት የመቀረጽን ስልጣን ሰጠ እግዚአብሔር። ራስ ቀርጸህ አንጣ። አሁን ብዙ ጽላት ለምን ይቀረጻል ብለው ለሚጠይቋችሁ መልሱ ይሄ። በፊት ማን ነበር ቀራጩ? እግዚአብሔር የቀረጸው ምን ሆነ? ተሰበረ። አሁን ግን ምን አለው እግዚአብሔር ሙሴን? እንደቀደሙት አድርገ ቀርጸህ አንጣ። እግዚአብሔር ድጋሚ ቀርጾ መስጠት አቅቶት ነው? አይደለም፣ ለሰው ልጆች ሰጠ። ክርስቶስ መስቀሌ ብሎ መስቀሉን ተሸከመ አይደለም? ሊከተልኝ የሚወድ መስቀሉን ይሸከም ብሎ ለኛ ደግሞ መስቀልን ሰጠ። አያችሁ? ያ ማለት ሙሴ ቀረጸና ከእብነ በረድ ያንን ወስዶ ለእግዚአብሔር አቀረበ። እግዚአብሔር በራሱ ጣት እነዛኑ ህግጋት መልሶ አፈና ለሙሴ ሰጠው። ሙሴ ያንን ይዞ ወርዶ ጽላቱን በታቦቱ ውስጥ አስቀመጠ። ጽላት የምንለው ሁለት ስለሆነ አንድ ሲሆን ጽሌ ነው የሚባለው። እነዛን ሁለት ጽላቶች አመጣና በታቦቱ ውስጥ አስቀመጠ። ታቦቱ በውስጥ በአፋ በወርቅ የተለበጠ ለባስሌል ባሳየው መሰረት የተሰራ ነበር። ታቦቱ ራሱ አሰራሩ፣ ወርዱ፣ ቁመቱ፣ ስፋቱ የራሱ የሆነ ትርጓሜ አለው። በወርቅ መለበጡ ትርጓሜ አለው። መሎጊያዎቹ፣ አራቱ ቀለበቶች እያንዳንዳቸው ትርጓሜ አለው። አሁን ለእናንተ አይጠቅማችሁም፣ ታሪከ ሙሴ ስለሆነ የምንማረው። ያንን አምጥቶ በታቦቱ ውስጥ አስቀመጠ። ታቦቱን ከካህናቱ በስተቀር ማንም መንካት አይችልም። ወደ ታቦቱም ደግሞ ሊቀ ካህናቱ በአመት ስንቴ ነው የሚቀርበው? አንድ ጊዜ ብቻ ነው። እዛ ሄዶ ደሙን እንዲያደረገ በመሰዊያው ላይ ለመርጨት። ከዛ ወጪ ወደ ታቦቱ በአመት አንዴ ካልሆነ ማንም መግባት አይችል። ሙሴ ግን ይችል ነበር። እግዚአብሔር በታቦቱ ላይ ሆኖ ያነጋገረው በሁለቱ ኪሩቤል መካከል ሆኖ እግዚአብሔር ድምፅ አውጥቶ ከታቦቱ ላይ ያናገረው እነዛን ይዞ ወርዶ በዛ በታቦቱ ውስጥ አስርቱ ትእዛዛት የምንላቸው እነዚህ ናቸው። ተመጣው ሙሴ ኦሪተ አስሮነ ቃላተ። ሙሴ ኦሪትን አስርቱ ቃላትን ተቀበለ። አስርቱ ቃላት ኦሪት፣ አንዳንድ ጊዜ አበው ሲተረጉሙ ኦሪት ህግጋቱ፣ ይህን አድርግ አታድርግ አይደለም። ህግጋቱን ብታያቸው በሁለት የተያዙ ናቸው፣ አድርግና አታድርግ፣ ሌላ ነገር የለው። ስለዚህ ማድረግ ኃጢአት የሚሆንበት ጊዜ አለ፣ አለማድረግም ኃጢአት የሚሆንበት ጊዜ አለ። አድርግና አታድርግ ነው የመጽሐፍ ቅዱስ የመጨረሻው ህግጋት፣ ሁለት ናቸው፣ አድርግና አታድርግ። እነዚህ ሆናል አስሮነ ቃላት። አስርቱ ቃላት ደግሞ የምንላቸው አህያ ሸራህያ ቤጣ የውጣ ስመ አምላክ ነው። ስመ አምላክ ለሙሴ የተነገረ ስመ አምላክ ነው። ዝም ብሎ እንደፈለግን የማንጠራው። ካወቃችሁት ደግሞ በየሜዳው እየማላችሁ በዚህ ስለምታስቸግሩ ይቅርባችሁ። እሺ፣ እስራኤላውያን ስሙን ከመፍራት አንጻር ስለማይጠሩ ነው። አሁን የእግዚአብሔር ትክክለኛ መጠሪያ ስሙ የጠፋው ማለት ለሙሴ የነገረው እኔ ነኝ ያለው፣ ግን ያ እኔ ነኝ የሚለው አነጋገሩ ምን ይመስል እንደነበረ አሁን በእስራኤላውያን ለምን የሂብሩ ቋንቋ ኮንሶናንት እንጂ ቫውል የለው። ድምጸት የሚሰጡት ደግሞ ምኖቹ ናቸው? ቫውሎቹ አይደሉ ድምጸት የሚሰጡት? ስለዚህ ምን እንዳለው ከባድ ሆኗል። ለምን እነሱ ያንን ለሙሴ የሰጠውን ስም ተውና እግዚአብሔር ከመፍራታቸው የተነሳ ነው። ቅዱስ ስሙ ከመፍራታቸው የተነሳ መጥራቱን ተውና ምን በሚል ተኩት? አዶኒ፣ ኤልሻዳይ፣ ኤሎሂም በሚል ተኩት። እነዚህ ጌታ፣ ሁሉን ቻይ፣ አምላክ ማለት ናቸው። ያኛውን ስም ከመፍራት ከማክበር ነው ከመጥራት አለ። ከዛ ሙሴ እስራኤላውያንን እየመራ ይሄ ሁለቱ መጀመሪያ የተሰበሩት ጽላቶች የአዳምና ሔዋን ምሳሌ ናቸው። አዳምና ሔዋን በእግዚአብሔር አይደለ የተፈጠሩ አይደለም? ስለዚህ እነዛ ሁለቱ ጽላቶች በግብራ መላካዊ የተገኙ ይያችሁል በኋላ ግን ተሰበሩ መሰበራቸው ያዳምና ሔዋንን ውድቀት ነው የሚያሳየው እንዴት ይሻለኛል ብሎ ሙሴ ሲጠይቅ እንደቀደመው አርገህ ቀርጸህ አምጣ ነው የተባለው ሁለተኛው ጽላት የመቤታችን ምሳሌ ነው እመቤታችን በትዳር ወይም በዘር በሩካቤ ለመገኘቷ ምሳሌ ቀርጻ አምጣር ከሙሴ ላይ ተገኘው አረም ሁለተኛው ጽላት ከሰው ማለት ነው ተገኘ ስለዚህ መቤታችን ከሰማይ ወረደች አይደለች ታህና ከያቄም በዘር በሩካቤ የተገኘች ናት ጽላቱ ያ ሰሌዳው ማለት ነው ጽላት ማለት ሰሌዳ ማለት ነው ሌላ አይደለም ጽሌው ያ ወይም ጽላቱ ሰሌዳው የመቤታችን እላዩ ላይ የተጻፈው ቃል የጌታ ምሳሌ ምንም ጽላቱ ከመሬት ቢገኝም የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ግን ከሰማይ እንደወረደ ለማመልከት የሚያሳይ ምሳሌ ነው የሁሉ አንድም ይለውጡታል ጽላት የሥጋ ቃሉ ላይ ተጻፎ የመለኮት ምሳሌ አንድም ታቦት የመቤታችን በውስጡ የተቀመጠው ጽላት የጌታ ምሳሌ በውስጥ ማፋ በወርቅ መለበጧ ወርቅ ንጹህ አይደለም በነፍስ በሥጋ ንጹህ ለመሆኗ ምሳሌ ነው መቤታችንን ታቦት እንላት የለ እንደውም አማናዊቷ ታቦት እሷ ከዚህ በኋላ ሙሴ ህዝቡን እየመራ ብዙ መንገድ ተጉዟል የመጨረሻ የሚሆነው ሙሴ በዛ ሲመራ መናና ወርዷል አይደለም ካለት ላይ ውሃ ፍልቋል ሙሴ ህዝቡን እየመራ መጨረሻው ምን ሆነ በሙሴ ህይወት ውስጥ የምናያቸው ታላላቅ ነገሮች ሙሴን ታላቅ የሚያሰኘው ነገሮች ምንድናቸው የሚሉት አሉ አይደለም እንቀጥለው እነሱ በደንብ አርገን አጥብቀን እናያቸዋለን ለዛሬ እዚህ ላይ ይቆይ ወስብሐት ለእግዚአብሔር